እዚህ ዩናይትድ ስቴትስ ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ወይም ልዩ ስፍራ አስመልክቶ የተሰናዳ ቅንብር ነው ባህልና ማህበረሰብ ለምሽቱ ይዞ የቀረበው። ረጅም ዓመታት ባስቆጠረው የክሊቭላንዱ የተለያዩ ሀገሮች የባህል መናኸሪያ ስፍራ መታሰቢያነቱ ለኢትዮጵያ ባህል ጥንታዊ ስልጣኔና የታሪክ ቅርሶች የተሰጠው ይህ ስፍራ ለአፍሪካ በጠቅላላ የመጀመሪያ ነው። አቶ አክሊሉ ደምሴ ከመስራች አባላቱ አንዱ ናቸው። ስነ ስርዓቱ በተከናወነበት ወቅት ወደ ስፍራው ተጉዞ የነበረው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው አቶ አክሊሉን ያወያያቸው። ወደ ዝግጅት።
አቶ አክሊሉ ደምሴ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
በመካከለኛው ምዕራብ ዩናይትድ ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ የኢትዮጵያን የባህል መስክ ቴፕን ካልቸራል ጋርደን ትሉታላችሁ በቅርቡ ተመስርቷል። በቅድሚያ እንኳን ደስ ያለው።
እንኳን አብሮ ደስ ያለን። አመሰግናለሁ።
እርስዎ የሚኖሩባት ቀደም ብዬ ያስተዋወቅኳት ክሊቭላንድ ከሰላሳ በላይ አገሮች ባህሎች፣ ህዝብ፣ ታሪክ ማስታወሻ የሚወከልበት ረጅም ዘመን የዘለቀ ታሪክ እንዳላት ተረድቻለሁ። እስኪ ንገሩን አቶ አክሊሉ፣ ለመሆኑ ይህ የኢትዮጵያን ባህል ቅርስና ስልጣኔ የሚያስተዋውቀው ካልቸራል ጋርደን የሚል መጠሪያ የተሰጠው የባህል መስክ በራሱ ምንድን ነው?
ይሄ መስክ ብለዋል ጋርደን። ክሊቭላንድ አካባቢ 103ኛ አመቱን ዘንድሮ ያከበረው አሁን ወደ 37-38 ደርሰዋል። ካልቸራል ጋርደን የተባሉት ድሮ ኢሮፓያኖች ወደ አሜሪካ በሚመጡበት ጊዜ ብዙ ኢሮፓያኖች ነበሩ። እያንዳንዱ ኮሚኒቲ የራሱን መስክ ለመያዝ ክሊቭላንድ ካልቸራል ጋርደንስ ፌዴሬሽን የሚባል አለ። ከሲቲው ጋራ አስተባብሮ የየሀገራቸውን ሲምበል የሚያሳዩት የነበረው ከዚህ በፊት ብዙ ነገር የሰራ የሚድሊክ ሆል ፋውንዴሽን የሚባል ማህበር አለ። የመጀመሪያው የአፍሪካ በመሆን የዛሬ 6 ዓመት ገደማ የመጣ ፕሮጀክት ነው። ከዚህ በፊት ለምሳሌ ከባህር ዳር ጋራ ሲስተር ሲቲ የጀመርንበት ልዩ ልዩ ነገሮች ያቋቋምንበት የኦርቶዶክስ ቤተክርስቲያኑ ሲቋቋም የተሰበሰብንበት ምሳሌ 767 በ1983 ኢትዮጵያ ከቦይንግ ተገዝቶ በሄደበት ጊዜ ብዙ ነገር እያደረገ ከ35 ዓመት በላይ ያለ ፋውንዴሽን ነው ሚሊኮል ፋውንዴሽን። ይሄ ካልቸራል ጋርደን አንዱ ፕሮጀክት ነው። ዶክተር ካርል ሮብሰን ይባል አሜሪካዊ ኢትዮጵያዊ ዜጋ ያለችው ሲስተር ናይት ሽፈራው ትባላለች። እሷም ነርስ ነች። የኢትዮጵያ ሬስቶራንት ከፍተው ይህን ሚሊክ ሆል የሚባለውን አጠገቡ ፈጥተው ብዙ የኮሚኒቲ አክቲቪቲ ይደረግበት ነበረ።
አቶ አክሊሉ፣ ቀደም ብለው እኒህ አሜሪካዊና ኢትዮጵያዊት ባልና ሚስት ሚሊክ ሆል ፋውንዴሽን በተባለው ባቋቋሙት ድርጅት አማካኝነት የሰራችኋቸውን ስራዎችና እንዲሁም የዛሬ 6 ዓመት ሀብላችሁ የጀመራችሁትን የዚህን ፕሮጀክት መነሻ አስረድተውናል። እስኪ ደግሞ ዛሬ በይፋ የተከፈተውን የባህል መስክ ስራ አካሄድና አደረጃጀት እንዴት እንዳሳካችሁ ይግለጹልን።
ስንጀምር 2 አሜሪካኖች እና 2 ኢትዮጵያኖች ሆነን ነው ሄደን ለክሊቭላንድ ካልቸራል ጋርደን ፋውንዴሽን ማንነታችንን ገልጸን መሬት እንዲሰጠን አፕላይ አደረግን። መሬቱ ተሰጠን። ብዙ ጊዜ ይፈጃል ፕሮሰሱን ጀምረን እንግዲህ ምን እናደርግ ብለን ስናስብ ኢትዮጵያን የሚወክላት ምንድን ነው ሲባል መጨረሻ ላይ ኢትዮጵያ ስልጣኔ የአክሱም ሐውልትን መግቢያ አድርገን ላሊበላን እና የመሳሰሉትን የኢትዮጵያን ታሪክ የሚያሳዩ አንድ ሐውልት ማቋቋም አለብን ስንል ተስማማን እና ፕሮጀክቱን ጀመር።
መልካም። አቶ አክሊሉ፣ ይህን መሰል የባህል መስክ በሀገር ውስጥ ስለመኖሩ እርግጠኛ አይደለሁም። ለመሆኑ ከሀገር ውጭ እንዲህ ያለ ስለ ኢትዮጵያ ባህልና ስልጣኔ ሲባል ወይም የኢትዮጵያን ባህልና ስልጣኔ ለማስተዋወቅ የተቋቋመ መሰል ስፍራ በሌላ ቦታ ስለመኖሩ ይህን ለማቋቋም በምትሰሩበት ወቅት በጥናት የደረሳችሁበት ወይም ያገኛችሁት መረጃ ይኖር ይሆን?
አንዳንድ ሰዎች ኮሪያ ውስጥ ሌላ ኢትዮጵያ ሐውልት አለ ይላሉ። እዚያ ያለው የቬተራንስ ሜሞሪያል በጦርነት ጊዜ ከ3000 በላይ ኮሪያን የረዱ ኢትዮጵያኖች እዛ ሄደው ነበረ እና ከ1900 በአውሮፓን አቆጣጠር 51 እስከ 1965 እዛ ብዙ ያገለገሉ ኢትዮጵያን ወታደሮች ለነሱ ሜሞሪያል ተደረገ ነው እንጂ ካልቸራል ጋርደን እንኳንስ ሌላ ሀገር ሊኖረ እና ኢትዮጵያን ውስጥ እንደዚህ አይነቱ ሀውልት የለም።
መልካም። ለጥቁር ህዝቦችም የመጀመሪያው ነው ያሉን። እንደ አውሮፓውያን የዘመን አቆጣጠር በ1916 የተቋቋመው የክሊቭላንድ ካልቸራል ጋርደንስ እርስ በርስ በመታወቅ ሰላምና አብሮ መኖርን ተምሳሌት ከፍ ለማድረግ ይላል። ይሄ ከተማችሁ ተለይታ ያደረገችው ይህ ረጅም ዓመታት የዘለቀ ልማድ እንዴት በዚያ ጊዜ ሊቋቋም ቻለ? ስለ ዋናው የክሊቭላንድ ካልቸራል ጋርደን የሚነግሩን ነገር ካለ።
ከዛሬ 100 አመት በፊት ከዩሮፕ ከልዩ ልዩ ሀገሮች የመጡ ሰዎች ወደ ክሊቭላንድ ሲመጡ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባይ ስለነበሩ እንዲቀራረቡና ቤተሰብ የመሆን ስሜት እንዲሰማቸው አንዳንድ በዛን ጊዜ የነበሩ ሰዎች ይሄንን ጋርደን ብናቋቁም የየአንዳንዳችንን ታሪክ ሁላችንም ለማወቅ እንችላለን እና የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር እና አንደኛ በሰላም አብመኖር የተደረገ አላማ ነው።
መልካም። አቶ አክሊሉ፣ ይሄ ቀደም ብሎ እርሶ የገለጹት የኢትዮጵያን ስልጣኔ የተለያዩ ባህሎችን የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ መታሰቢያ ልዩ ቅርጻ ቅርጽ የሚሰሩ ባለሙያ ጨምሮ የሁለት ባለሙያዎች ስራ መሆኑን ነው የተመለከትኩት። እስኪ በዚህ ሰዓት ያን ሐውልት ለመመልከት እድል ለሌላቸው ምንድን ነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ።
አዎ፣ መጀመሪያ 1987 ዓመተ ምህረት ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስቶች ለመፈለግ ወደ ኪነ ጥበብ ትምህርት ቤት ሄደው ሲጠይቁ አርቲስት ዘሪሁን የትንጌታ ጠቁሟቸው እሳቸውን ሲያናግሩ ያላቸውን አርትወርክ ሲያሳዩቸው አብረው ሆነው አንደኛ ጥሩ ኢትዮጵያን ታሪክ የሚያሳይ ምንድን ነው ተብሎ ሲደረስበት የተወሰኑ አርትወርኮች ተመረጡ። አሁን ያለን ለምሳሌ ፊት ለፊት 5 ፓናል ያለው አንደኛ ዩኔስኮም ኢትዮጵያ ዘ ኦሪጂን የሚሉት የሰው ልጆች ምንጭ ስለሆነች ኢትዮጵያ በምን ትወከላለች ቢባል በሉሲ አለን። ሉሲንም የመረጥንበት አንደኛ ሉሲን ዲስከቨር ያደረጓት ሪሰርቸሮች ከክሊቭላንድ አካባቢ ሄዱ ናቸው። እነ ፕሮፌሰር ጆንሰን፣ እነ ፕሮፌሰር ብሩስ ላቲመር፣ እንደዚሁም ደግሞ ሉሲ ማን እንደሆነች ብላ አብራ የሄደች አንድ ሌላ ሪሰርቸር ፓት ሆልደርመን የምትባል እዚሁ ከክሊቭላንድ አካባቢ ስለነበሩ ያ ጥሩ ግንኙነት ፈጠረልን እና አንደኛውን ፓናል ኢትዮጵያ የሰው ምንጭ በመሆኗ ሉሲን፣ ሁለተኛው በጣም ስልጣኔያቸው ከአክሱም በፊት የነበሩ ተረሶ ሆንሶ የሚባሉት ብናደረግ፣ ከዛ ቀጥለን ደግሞ አክሱም ላሊበላን የሚያሳይ ሶስተኛው ፓናል አለ። አራተኛው ስለ መንግስት ከሰለሞኒክ ዳይናስቲ የአጼ ኃይለሥላሴ 250ኛው መሪ ስለነበሩ ኢትዮጵያን ኮንቲኒዩስ የሆነ ታሪክ ያለው መሆኑን የሚያሳይ ነው። የመጨረሻው ከፊት ያለው ፓናል ደግሞ የኢትዮጵያን ጥበብ የሚያሳይ አይንና ደግሞ ሁለት አይኖች ያሉት ዓለምን የሚመለከት እና የት ነበርን ወዴትስ ነው የምንሄደው የሚል በጀርባ ያለው ደግሞ የሚያሳየው ይህንን ጥበብ ይዘን የዓለም ኢንቫይሮንመንታል ኮንዲሽን ኢትዮጵያ ሌሎችን አፒል እያደረገች የሚያሳይ አለ። ከዛ በላይ በደንብ እኛ ደስ ብሎን ያደረግነው ምንድን ነው፣ በአሁኑ ጊዜ አንድ ኢትዮጵያ ነን፣ ነገር ግን ብዙ ብሔሮች አሉ። ይህንን ሁሉንም ኢትዮጵያዊ ሪፕሬዘንት እንዲያደርግ ምን ማድረግ አለብን ብለን መጀመሪያ ራሳችን ሪሰርች ስናደርግ ወደ 84 ብሔሮች ነበር ያገኘ ነው። አይ ይህንን ነገር በራሳችን ከሚሆን ከመንግስት ኦፊሻል የሆነ ይድረሰን ብለን ስንጠይቅ 86 ወር ይህን ሞዛይኩንም ለነሱም ዴዲኬት በማድረግ በነሐሱ ላይ የተቀረጸው በሙሉ የኢትዮጵያ ኤትኒክ ግሩፕ እዛ ላይ ተዘርዝረዋል። እዚህ አይነት ነገር በዓለምም በኢትዮጵያም የለም። አንድ ብዙ ብሔር ያለው ተባብሮ በሰላም የሚኖርበት ሀገር መሆኑን እዛ ላይ ደግሞ እናስረዳለን። እያንዳንዱ ፓናል ትንንሽ ጽሁፎች አሉ እንደዚሁ በነሐስ ላይ ተደርገው ያሉባቸው።
ግሩም። አቶ አክሊሉ፣ ዛሬ ካለው ፈተና በኢትዮጵያ ከሚታዩ አንዳንድ ውስብስብ ችግሮች ተሻግራችሁ ማየት መቻላችሁን ነው እየገለጹት። ዘለቄታ ያለው ቋሚ ነገር ነው እና የሰራችሁት። እስኪ ያ ሐውልት በተገለጠበትና ለመጀመሪያ ጊዜ በታየበት ባለፈው ነሐሴ 18 በተካሄደው በዚህ ስነ ስርዓት እርሶ ባቀረቡት ንግግር ዘመን የጠገበ ታሪክና የባህል ስብጥርን ለማሰብ ይላሉ መታሰቢያነቱን ሲገልጡ፣ አሜሪካ እጆቿን ዘርግታ ስደተኛ ተቀባይነቷን ያሳየም ይላሉ። በእንግሊዝኛ ያቀረቡትን በግርድፉ ወደ አማርኛ እየመለስኩ ነው። ለዓለም ህዝብ ያላትንም ተስፋ ይገልጻሉ። እነኚህ ሁሉ እንዲያሳይ ያደርጋችሁ የሰራችሁት በሬዲዮ ብቻ ዝግጅቱን ለሚከታተሉ አድማጮቻችን ታዋቂውን የኪነ ጥበብ ሰው ዘሪሁን የትምጌታን በስፍራው አግኝቻቸዋለሁ። የሳሊ ዘሪሁን የትምጌታን ስዕል ሌላ ባለሙያ የሰሩት ቅርጽ ነው። እስኪ እንደው ከውክልናው ባሻገር ምስሉ ምን እንደሆነ እንዴት እንደተሰራም በመጠኑ ያጋሩን።
አዎ፣ በጣም ጥሩ ነው። ሞዛይኩን የሰራው አርቲስት ደግሞ ስሙ ኤርነስቶ ስፒኔሊ ይባላል። አባቱ የቁልቢ ገብርኤልን ቤተክርስቲያን አይኮንስ የሰሩ ናቸው እና እዚህ መጥቶ የእኛን ቤተክርስቲያን አይኮንስ ሲሰራ ቻይልነቱን አውቀን አማከር ነው እንደዚህ እንደዚህ እየሰራ ነው ትንሽ ያማከረን ስንለው አይ እነዚህን በትንሽ ታይልስ 196 ልዩ ልዩ አይነት ከለር ያላቸው ናቸው በኮምፒውተር ተደርጎ ነው የሚሰራው ደግሞ ግማሽ ኢንች በግማሽ ኢንች ሳይዝ ስለሆኑ እድሜያቸው ከ10 እስከ 12 የሆኑ ልጆች ናቸው ለመያዝ እና ለማስቀመጥ ፓናሉ ላይ የሚችሉት እና እነሱን 1 2 3 ሴቶች ልጆች በዛ እድሜ አካባቢ ያሉ አድርጎ እያንዳንዱ ኮምፒውተሩ ይነግረዋል እዚህ ጋር ነጭ አስቀምጥ እዚህ ጋር ጥቁር አስቀምጥ እዚህ ጋር ቡና አይነት አስቀምጥ እያለ ይነግረዋል ያ ጠዋትም ሆነ ማታ በማንኛውም ጊዜ ሰው የሚያየው ስዕል አንድ አይነት ምክንያቱም በደንብ በዲዛይን ሆኖ በኮምፒውተሩ ተሰርቶ ስላለ ፀሐይዋ በምትዞርበት ጊዜ እነዚህ ልዩ ልዩ ከለሮች አንዴ በጣም ያበራሉ አንዴ ደብዘዝ እያሉ ሁሉም ስዕል በደንብ ይታያል ማለት እና ይሄ ሰው የሰራው ስራ ምናልባት ቢያንስ ቢያንስ 50 ሺህ የአሜሪካ ዶላር የሚጠይቅ ስራ ነው ነገር ግን እኔ አንድ ነገር መተው ነው የምፈልገው እና የቻላችሁትን ያህል ስጡኝ የምትከፍሉኝን ብሎ ቀለል ባለ ዋጋ ስለሰራልን ለዚህ ነው $100,000 በታች ነው ያወጣው ሀውልቱ ያንን ለማድረግ ይችላል እንደዚህ እንደዚህ አይነት እርዳታ ስላገኘ ነው
የኪነጥበብ ባለሙያን ኤርነስቶ ስፔኔሊን አርቲስት ዘይሁን ግጥም ገጣሚን ጨምሮ የተባበሯቸው ብዙ መኖራቸውን ነው ምናልባት የመጨረሻ የምናደርገው አንድ ጥያቄ ልጠይቅና ሌሎች የሙያ አጋሮችን ወደማነጋግርበት አልፋለሁ ከተማሪነት ዘመናችሁ ጀምሮ በክሊቭላንድ ረጅም አመት የኖራችሁ መሆናችሁን ተረድቻለሁ
ወደ 45 አመት ሊሆን ይችላል
45 አመታት ቆይታችኋል እግር ጥሎኝ በተገኘሁበት ስነስራ ላይ አዳዲስ ወጣቶች የተወለዱ ልጆች የባህል ልብስ ለብሰው ትዕይንት የሚታይበት እንቅስቃሴ ነበር በዚያው ለትና ባህልን የገዛ መሰረትን ይዞ ዲኛውን ዓለም ቆም ነገሮች ወይም እውቀትን መገብየትና ወደ ላቀ ቦታ መድረስን በመሳሪነት ለማሳየት አዲሱ ትውልድ ምን ይማራል እናንተ ሙከራ እናንተ ጥረት ምን ቆም ነገር ሊቀሰም ይችላል ምን ምሳሌ ከኛ ሊወስዱ ይችላሉ ትላላችሁ
እንዳጋጣሚ ሆኖ በክሊቭላንድ አካባቢ ቁጥራችን አነስ ያለ ነው እዚህም ከተወለዱት ልጆች ጋር ተቆጥሮ ከ200 በላይ አንበልጥም ነገር ግን 200ም ብንሆን 3 የኢትዮጵያ ሬስቶራንቶች አሉን አንድ ቤተክርስቲያን አለን በጣም ወጣቶቹ እዚህ ያሉት ለምሳሌ ቤተ እስራኤል አሉ እስላሞች አሉ ክርስቲያኖች ኦርቶዶክስ ክርስቲያኖች ፕሮቴስታንቶች አሉ ሌላም ደግሞ ሃይማኖት አለ በሃይም ሃይማኖት ተከታዮች አሉ ሁላችንም እንደ ኢትዮጵያ ድሮ እንዳለው በመፈቃቀር በመተሳሰብ በአንድነት ሆነን ነው የምንሰራው እንጂ አንለያይም አገራችንን እና ባህላችንን ይዘን እንዳይሆን ወጣቶችም ደግሞ ይሄን አይነት ባህል ያዩ ሲመጡ በጣም ደስ ይላቸዋል ምክንያቱም አንደኛ ማንነታቸውን ያውቃሉ እነዚህ ሁሉ ሆነን እንግዲህ 5 ልዩ ልዩ ሃይማኖት ያላቸው ግርማዊ ቀዳማዊ ስላሴ ሃይማኖት የግልናው ሀገር የጋራ ነው እንዳሉት ሁሉ ሃይማኖታቸውን በየሉበት እያከበሩ ነገር ግን ካልቸራችንን በሚመለከትና ማንነታችን በሚመለከት አንድነት ሆነን ነው የምንሰራው የሰው አለመብዛትም ይመስለኛል ለቀረበን የቻለው
መልካም በተጀመረ አጭር ጊዜ ውስጥ ይሄን ያህል ትኩረት መሳብ ከቻለ ቋሚ ነውና በረጅሙ ብዙ ጥቅሞችን ለኢትዮጵያውያንና ለባህሉም ያስገኝ ይመስለኛል አቶ አክሊሉ ደምሴ በመካከለኛው ምዕራብ ዩናይትድ ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሰረተውን የኢትዮጵያውያን የባህል ቤት ምስረታ አስመልክቶ ከዋናዎቹ 6 መስራች አባላት አንዱ ነዎት ለሰጡን አስተያየት ለጊዜው አመሰግናለሁ እግዚአብሔር ይስጥልኝ
አመሰግናለሁ በጣም አመሰግናለሁ